ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ በተለያዩ የሀገሪቱ ክልሎች ግጭቶች ይቀሰቅሳሉ ያሏቸውን ኃይሎች ከድርጊቶቻቸው እንዲቆጠቡ አሳሰቡ። የመከላከያ ሚኒስቴርና ፌዴራል ፖሊስ ህገ መንግስታዊ ግዴታቸውን እንዲወጡ አስገነዘቡ። የፌዴራል መንግስቱ ሀገር እንደሚያረጋጋም አረጋግጠዋል።
ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨትና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ ፈልጋለሁ።
በኢትዮጵያ የተለያዩ ቦታዎች እየተከሰቱ ያሉ ግጭቶችንና ሞቶችን ለማስቀረት ሀገሪቱ በፍጥነት ወደ ዲሞክራሲያዊ ስነ ስርዓት ማስገባትና ፍትሐዊና ህጋዊ ተቋማትን መገንባት አስፈላጊ መሆኑን ያነጋገርናቸው ሰዎች ገለጹ።
ወደፊት ዲሞክራሲያዊ ስርዓት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራ። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርዓት ነው የሚካሄደው የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁም።
በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ ይሄን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ስርዓት አልነበረንም፣ ምንም አይነት ስርዓት አልነበረንም።
በህግ የሚገዛ ፍርድ ቤት ከሌለሽ፣ በህግ የሚገዛ መርማሪ ከሌለ፣ አቃቤ ህግ ከሌለ እንዴት ነው ሰዎች መብት የሚጠበቀው?
መጀመሪያ ላይ የሰማችሁት የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ፣ ተከትሎ የሰማችኋቸው ደግሞ በአዲስ አበባ ዩኒቨርሲቲ የታሪክ መምህሩ አቶ አበባው አያሌው፣ እሳቸውን ተከትሎ ደግሞ የመጡት በአዲስ አበባ ዩኒቨርሲቲ የህግ መምህሩ አቶ ሙልጌታ አረጋይ ናቸው። ይዘናቸዋል።
በሌላ ዘገባ በአማራ ክልል በአዊ ዞን ዚገም ወረዳ ቅላሽ ከተማ ነዋሪዎች ያነሱት የመሰረተ ልማት ጥያቄ ለረዥም ዓመት ሊመለስላቸው ባለመቻሉ የዞን አመራሮችና የጸጥታ ኃላፊዎችን ፖሊስ ጣቢያው ታስረው እንዲቆዩ ማድረጋቸውን ነዋሪዎች ገልጸዋል።
እኛን ማዳመጥ ከፈለጋችሁ አሁን ቀጥታ ወደ ፖሊስ ጣቢያ ግቡ፣ ህጋዊ ሁኑልን፣ የሚመለከት አካል መጥቶ ያዋየን፣ ከዛ ውጭ ሌላ ውስጥ እንገባለን በሚል ወጣት ስናገር እነሱም ፈቃደኛ በመሆን ቀጥታ ወደ ፖሊስ ጣቢያ ሄደው የሚገቡ
ከዛ በኋላስ አመራሮቹ ተፈቱ። በዘገባው ይዘናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዜናውን ለማቅረብ ተመልሰን መጥተናል። በፊንላንዷ ዋና ከተማ ሂሊሲንኪ ከሩሲያው አቻቸው ጋር ቭላድሚር ፑቲን በያዙት ጉባኤ ሞስኮ በሀገራቸው ፕሬዝዳንታዊ ምርጫ ጣልቃ ገብ ስራ መስራቷን አስመልክቶ ሰፊ ጊዜ ወስጄ አነጋገርኳቸው ሲሉ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ይሁን እንጂ ለዚህ ድርጊቷ ሩሲያን በቀጥታ ያለማውቀሳቸው ተዘግቧል። ፕሬዝዳንቱ አክለውም በዛሬው ንግግራችን ወቅት ሩሲያ በሀገራችን የምርጫ ሂደቶች ጣልቃ መግባቷን በተመለከተ በአካል ተገናኝቶ መነጋገርን የመሰለ እንደሌለን የተሰማኝ ብለዋል። ትራምፕ ይህን ያሉት ከንግግራቸው በኋላ ከሩሲያው መሪ ጋር በጋራ በሰጡት ጋዜጣዊ መግለጫ ወቅት ነው።
ከአንድ የኢራን የመንግስት መጋዘን ሰብረው የገቡ የእስራኤል የጸጥታ ሰራተኞች በ10,000 ገጾች የሚገመቱ የቴሄራንን የኒውክሌር ጦር መሳሪያ ቅመማ እቅድ የሚያመለክቱ ሰነዶችና ቁጥራቸው 200 የሚጠጋ የኮምፒውተር ዲስኮችን አሾልከው ማውጣታቸውን ታዋቂ የመገናኛ ብዙሀን ምንጮች ጠቆሙ። የኒውዮርክ ታይምስ ጋዜጣ በእሁድ እትሙ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የተባሉትን ሰነዶች የዩናይትድ ስቴትሱን ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ.ም በቴህራን የኒውክሌር ቅመማ ፕሮግራም ዙሪያ ከኢራን ጋር ተደርሶ ከነበረው ስምምነት አገራቸውን እንዲያስወጡ ተጠቅመውበታል ሲል ጽፏል። ኔታንያሁ በተጨማሪ ቴህራን ወደፊት የአቶሚክ ቦምብ የመስራት ፍላጎት አላት ሲሉም ተከራክረዋል። የብሪታንያው ዘ ታይምስ ጋዜጣ በበኩሉ ለንባብ አበቃው ሌላ ዘገባ 3 የዩናይትድ ስቴትስ ዘጋቢዎች ባለፈው ሳምንት በእስራኤል መንግስት ጋባዥነት ሰነዶቹን መመርመራቸውን አመልክቷል። ጋዜጣው አክሎም ኢራን የኒውክሌር ቅመማ ፕሮግራሟ ለሰላማዊ ዓላማ ዓላማ ብቻ የታለመ ነው ስትል አጥብቃ ብትከራከርም የምንጊዜም ዓላማዋ ግን የኒውክሌር ጦር መሳሪያ መስራት ይመስላል ብሏል።
በመጨረሻም አገራቸው ከታሊባን ጋር ቀጥታ ንግግር እንድታደርግ የዩናይትድ ስቴትስ ፕሬዝዳንት ከፍተኛ ዲፕሎማቶቻቸው ማዘዛቸው አንድ ታዋቂ የዩናይትድ ስቴትስ ጋዜጣ ዘገበ። ከሸማቂው ቡድን መሪዎች ጋር የሚደረገውና በፕሬዝዳንቱ የታዘዘው ድርድር በአፍጋኒስታን ለ17 ዓመታት ለዘለቀው ጦርነት ማብቂያ ለማበጀት የታለመ መሆኑን ከፍተኛ የዩናይትድ ስቴትስና የአፍጋኒስታን ባለስልጣናትን ዋቢ አድርጎ የጻፈው የኒውዮርክ ታይምስ ጋዜጣ ውሳኔው ዩናይትድ ስቴትስ ከዚህ ቀደም አፍጋኒስታንን አስመልክቶ ስታራመድ በቆየ የቹ ፖሊሲ አይነተኛ የሚሰኝ ለውጥ የሚያመጣ ነው ብሏል። ጋዜጣው በትላንት እትሙ እንደዘረዘረው በቅርቡ ወደ አፍጋኒስታንና ወደ ፓኪስታን የተጓዙት ከፍተኛ የዩናይትድ ስቴትስ ባለስልጣናት ከታሊባን ጋር ለታሰበው የቀጥታ ድርድር ለማዘጋጀት በሁለቱም ሀገሮች ከሚመለከታቸው ወገኖች ጋር ተገናኝተው ተነጋግረዋል። ፍሬያማ ሊሆን የሚችል የሰላም ድርድር መጀመር የሚቻልበትን ብቸኛ መንገድ አስመልክቶ በዩናይትድ ስቴትስና በአፍጋኒስታን ባለስልጣናት ዘንድ እያደር እየጨመረ የመጣ መግባባት መኖሩን ሪፖርቱ ጠቁሟል። ለዛሬ ያዝንላችሁ አጠር አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁኑ ነው። የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ በተለያዩ የሀገሪቱ ክፍሎች ግጭቶች ይቀሰቅሳሉ ያሏቸው ኃይሎች ከድርጊታቸው እንዲታቀቡ አሳሰቡ። የመከላከያ ሚኒስቴርና የፌዴራል ፖሊስ ህገ መንግስታዊ ግዴታቸውን እንዲወጡ ማስገንዝበዋል። የፌዴራል መንግስቱ ሀገር እንደሚያረጋጋም አረጋግጠዋል። የሀገሪቱን ብሩህ ተስፋ ለማጨለም የሚሹ ኃይሎች ህዝቡ እድል እንዳይሰጥም ጠቅላይ ሚኒስትሩ አብይ ጥሪ አቅርበዋል። መለስካቸው አመሃ ዝርዝር አለው።
ዛሬ ረፈዱ ላይ ጠቅላይ ሚኒስትር አብይ አህመድ ላለፉት ሶስት ቀናት በኢትዮጵያ የሥራ ጉብኝት ሲያደርጉ የቆዩትን የኤርትራውን ፕሬዚዳንት አቶ ኢሳያስ አፈወርቂንና የመሩትን የልዑካን ቡድን ከሸኙ በኋላ ስለ ወቅታዊው የኢትዮጵያ ሁኔታ መግለጫ መስጠታቸው ታወቀ። በቦሌ ዓለም አቀፍ አውሮፕላን ማረፊያ ይህን መግለጫ የሰጡት ዶክተር አብይ አህመድ እንዳስታወቁት ሰሞኑን እንኳ ፍቅርና ይቅርታ እየተሰበከ በነበረበት ወቅት በሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች የኢትዮጵያውያን ሕይወት ሲረግፍ እንደነበረ አልሸሸጉም። በሶማሌና በኦሮሚያ አዋሳኝ ስፍራዎች ብቻ ሳይሆን በኦሮሚያና በአማራ፣ በአማራና በትግራይ፣ በሲዳማና በወላይታ ሕዝቦች መካከል ግጭቶች እንዲፈጠሩ የሚጥሩ አካላት እንዳሉም አስታውቀዋል። ይህን ግጭት ለሚቀሰቅሱ ኃይሎችም ማሳሰቢያ አላቸው።
የዚህ የሰዎች ሕይወት መርገፍ በቀጥታ ተሳታፊ የሆኑ ሰዎችን ብቻ የሚመለከት ሳይሆን ራቅ ብለው ክብሪት የሚያቀብሉ፣ ነዳጅ የሚያቀብሉ፣ እንጨት የሚያቀብሉ በሰዎች መጋጨት እና በሚፈጠረው ቀውስ ውስጥ ማደግ ያለ ይመስላቸው ግለሰቦችና ቡድኖችም ከዚህ ድርጊታቸው እንዲቆጠቡ ማሳሰብ እፈልጋለሁ።
ጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ ይህን ድርጊት በሚፈጥሩም ሆነ በሚሳተፉ አካላት ላይ የመከላከያ ሰራዊትና የፌዴራል ፖሊስ ህጋዊ እርምጃ እንዲወስዱም ትዕዛዝ ሰጥተዋል።
የሀገር መከላከያ ሚኒስቴር እንዲሁም የፌዴራል ፖሊስ ከዚህ ሰዓት ጀምሮ በየትኛውም ቀጠና ህዝብን ከህዝብ በሚያጋጩ የሰው ህይወት ከሚያጠፉ እና ከሚያስጠፉ ድርጊት ውስጥ የሚሳተፉ ግለሰቦችና ቡድኖች ለህግ ፊት እንድታቀርቡ፣ መሀል ገብታችሁም እያጋጠመ ያለውን ችግር ረገብ እንዲል ሀገራዊ እና ህገ መንግስታዊ ኃላፊነታችሁ እንድትወጡ ስራችሁን በምትሰሩበት ወቅት በተቻለ መጠን አክሳሪ እንዳይሆን፣ አጥፊ እንዳይሆን፣ ተጨማሪ ኪሳራ የሚያመጣ እንዳይሆን ሙያዊ፣ ጥበባዊና በመረጃ ላይ የታከለ ስራ በመስራት ህዝብ ሳይሞት፣ ንብረት ሳይወድም፣ የሰው አካል ሳይጎድል ሰላም የሚወርድበትን መንገድ ለመፍጠር ሙያዊ ብቃታችሁን እንድታሳዩና ዳግም የሀገር ኩራት መሆናችሁን በተግባር እንድታረጋግጡ ከአደራ ጭምር ላሳስባችሁ እፈልጋለሁ።
ዶክተር አብይ አህመድ አሁን የሚታዩት ግጭቶች አዲስ የተጀመረውን የለውጥ ሂደት እንደማያደናቅፉት በተደጋጋሚ ሲገልጹ ቆይተዋል። ትናንት በሚሌኒየም አዳራሽ በተካሄደው የኢትዮጵያና የኤርትራ እርቅና ሰላም ማብሰሪያ ዝግጅት ላይም ይህን የለውጥ ሂደት ሞት እንደማይቀለብሰውም ተናግረዋል። በዚህ መግለጫቸውም መንግስታቸው ሰላም ለማስፈን ያለውን ቁርጠኝነት ገልጸው ለህዝቡ ጥሪ አቅርበዋል።
የፌዴራል መንግስት ባለው ሁለመናዊ የመንግስት አቅምና ብቃት ሁኔታውን እየተከታተለ ለህዝብ የሚያሳውቅ ጉዳዩንም የሚያረጋጋ መሆኑን ላረጋግጥላችሁ ፈልጋለሁ። የኢትዮጵያ መጻኢ ጉዞ ብሩህ ተስፋ ያለው ወደ እድገት ጎዳና የሚሄድ ስለሆነ ይህ እንዳይሆን ለሚመኙ ለየትኛውም አካላት እድል ፈንታ ሳንሰጥ ተባብረን ተቀናይተን ለሰላም፣ ለፍቅር፣ ለመሻገር፣ ለብልጽግና አብረን እንድንሰራ ከአደራ ጭምር ጠይቃለሁ።
ይህን መግለጫ ተከትለውም የኦሮሚያና የኢትዮጵያ ሶማሌ ብሔራዊ ክልላዊ ርዕሳነ መስተዳድር የመከላከያ ሰራዊትና የፌዴራል ፖሊስ ግጭቶች በሚስተዋሉባቸው የሁለቱ ክልሎች አጎራባች ስፍራዎች እንዲሰማሩ መስማማታቸውን የመንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር አቶ አህመድ ሼዴ አስታውቀዋል። በሌላ ዜና ፕሬዚዳንት ኢሳያስ አፈወርቂና በኢትዮጵያ የነበራቸውን ጉብኝት አጠናቀው ወደ አስመራ ከመመለሳቸው በፊት በአዲስ አበባ ለዓመታት ተዘግቶ የቆየውን የኤርትራ ኤምባሲ ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እንደገና ከፍተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው በአማራ ክልል በአዊ ዞን ዚገም ወረዳ ቅላሽ ከተማ ነዋሪዎች ያነሱት የመሰረተ ልማት ጥያቄ ለረዥም ዓመት ሊመለስላቸው ባለመቻሉ የዞን አመራሮችና የጸጥታ ኃላፊዎችን ፖሊስ ጣቢያ ታስረው እንዲቆዩ ማድረጋቸውን ነዋሪዎች ገለጹ። ነዋሪዎቹ ከፍተኛ የክልል ባለስልጣናት መጥተው እስኪያነጋግሩን አመራሮችን አስሮ እንዲያቆይ ኃላፊነት የተሰጠው ፖሊስ ጣቢያ በድብቅ እንዲወጡ አድርጎብናል ማለታቸው፣ ከፖሊስ ጋር በተፈጠረ ግጭት አራት ሰዎች መቁሰላቸው ታውቋል። የአዊ ብሔራዊ ዋና አስተዳዳሪ በበኩላቸው ምንም አይነት የመብራት አገልግሎት የሌለባት ብቸኛ ወረዳ፣ ጥያቄም እኛም እንጋራዋለን ብለዋል። ጽዮን ግርማ ዝርዝር አላት።
መላከ ሕይወት ሀብተ ማርያም አላምረው የዚገም ወረዳ ቤተ ክህነት ስራ አስኪያጅ ናቸው። በወረዳው ቅላሽ ከተማ ቅዳሜና እሁድ ከተፈጠረው ግጭት ቀደም ብሎ የነበረውን ታሪክ ለአሜሪካ ድምጽ በስልክ አብራርተዋል።
ተደጋጋሚ ህዝቡ እየጠየቀ ነበረ፣ ምላሽ ያላገኙ አሉ። እንግዲህ ወረዳው በጣም ምርታማ ትርፍ አምራች፣ ለክልል ለዞን አሳልፎ እስከ ሌላ ሀገር የሚመግብ የበርበሬ ጤፍ፣ ልዩ ልዩ ምርቶችን የሚያመርት ሀገር ነው። ስለዚህ ወረዳው ከተቋቋመ ጀምሮ ድሮም ምንም አይነት የመብራት አገልግሎት የለውም። በዞናችን 9 የገጠር ወረዳዎችና 3 የከተማ አስተዳደሮች 12 ወረዳዎች አሉ። ከነዛ ሁሉ አስፋልት የሌለው መብራት ፈጽሞ የሌለው በአማራ ክልል ካሉት ወረዳዎች ብቸኛው ጨለማ ወረዳ ነው ያወረዳ እና በዛ ምክንያት አስፋልትም ይፈቀድልን መንገድ መብራትም እንደሌላው ሀገር እንጠቀም በሚል ያው ተደጋጋሚ ለረጅም ዘመናት ሲጠይቅ የነበረ ህዝብ ነው። ሰሞኑን ወደ ክልል የተደራጀ 4 መኪና ህዝብ ሂዶ የመሰረተ ልማት ጥያቄ ሲያቀርብ ያው ጥሩ የሆነ ምላሽ አላገኙም።
መብራት ጨርሱን ነው የሌለው
አጨርሶ ለዘመናት ምንም መብራት የለም። በቃ
ስልካችሁን በምን ቻርጅ ታደርጋላችሁ?
ጄኔሬተር ነው። በከተማ አጠቃላይ በወረዳ ዋና ከተማና በገጠር ከተሞች ሁሉም በጄኔሬተር ነው እና ሰሞኑ ሰዎች ይሳሰሩ ሲባል ችግር ተፈጠረ ሲባል ለሰላሳ ደቂቃ ለአርባ ደቂቃ ብልጭ ያደርጋሉ። ከዛ በኋላ መልሰው ያጠፉታል። አሁን መብራት የለም።
መስመሩ አለ፣
መስመሩ ተዘርግቷል እና እያንዳንዱ የመንግስት ሴክተር ራሱ ጄኔሬተር ገዝቶ አንዳንዱ ይጠቀማል፣ አንዳንዱ በእጅ ነው። ራሱ የፖሊስ ምርመራ የሚያጣሩት በእጃቸው ነው። ፍርድ ቤት ሁሉም ነገር እየተሰራል በእጅ ነው እና ወጣቶች ስራ የስራ እድል ፈጠራ፣ ጋራጅ፣ የተለያየ በቴክኒክ ንማ የሰለጠኑ ስራ ለመፍጠር መብራት ወሳኝ ነው። ይህን እስካላገኘን እኛ ጣፈንታችን ምንድን ነው የሚል ተስፋ ወደ መቁረጥ ነው ወጣቱ እየገባ ያለው።
ምን ያህል ጊዜ ሆነው ይሄን ቅሬታ ስታቀርቡ ስትሄዱ ስትመለሱ?
ምን ቀን አለው? በየአመቱ 2-3-4 ሁለት መኪናም 3 መኪናም ይሞላን ክልልም ሂደናል። ፌዴራል መብራት ኃይል ላሱ 2 አውቶቡስ ሞልተን ባለፈው አመትም ሂደናል። እንደገና በልዩ በኮሚቴ ተደራጅቶ እስከ ጠቅላይ ሚኒስትር ቢሮ ድረስ ባለፈው አመት ክረምት ላይ ሂደን ቱ የቻለ ከሳብስቴሽን ብሬከር ያስፈልገዋል ሲባል የዛሬ አመት ያስፈቀድነው ብሬከር ሰሞኑን ጭቅጭቅ ሲነስልክ በአመቱ ወደ ሳብስቴሽን ቦታ ሄደ አሉ አርብ ሐሙስ አካባቢ።
በዚህ የመሰረተ ልማት ችግር የተማረሩ የአካባቢው ነዋሪዎች ማክሰኞ ዕለት ባህር ዳር ወደሚገኘው የክልሉ መንግስት ጽህፈት ቤት አቤቱታ ለማቅረብ ሄደው ባገኙት ምላሽ ባለመደሰታቸው ቅዳሜ ዕለት ወደ ከተማው የመጡ የጸጥታ ኃላፊን ጨምሮ 4 የዞኑ አመራሮች ፖሊስ እንዲያስር አድርጓል ብለውናል ያነጋገርናቸው የከተማው ነዋሪዎች። ለደህንነቴ ስለምሰጋ ስሜ አይጠቀስ ያለ አንድ ነዋሪ በስልክ የተፈጠረውን ለአሜሪካ ድምጽ ሲናገር
ቅዳሜ ጠዋት የተፈጠረው። ከዚያም የመጡ አመራሮች ነበሩ፣ አራት አመራሮች። እነሱ ሊያወያዩ ሲመጡ ቀጥታ ህዝቡ መግባት አለባችሁ፣ እናንተ ተደጋጋሚ አመልክተናል፣ ችግራችን እየፈታችሁ ስላልሆነ በቃ እናንተ እስር ቤት መግባት አለባችሁ፣ የበላይ አካል መጥቶ ማወያየት አለብን በሚል ህዝቡ፣ ወጣቱ፣ አጠቃላይ ህዝቡ ባንድ ላይ እስር ቤት እንዲቆዩ የማድረግ ስራ ተሰርቶ ነበረ።
ስለዚህ እነሱን ሰው በሀይል ነው ወደ ፖሊስ እንዲገቡ ያደረጋቸው።
በመጡ አዳራሽ አመራሩን ይሰበስቡታል። በዛን ሰዓት ወጣቱም ህዝቡን ተሰብስቦ ሄዶ በቃ ስብሰባውን አቋርጡትና ወደ አራት ወደ አምስት እዚህ አካኮ ቦጭ ላይ ሰው እየታረደ እየወደቀ ለምንድን ነው እዚህ የምትሰበስቡት? በቃ የእኛን ችግር አዳምጡ፣ እኛን ማዳመጥ ከፈለጋችሁ አሁን ቀጥታ ወደ ፖሊስ ጣቢያ ግቡ፣ ህጋዊ ሁኑልን፣ የሚመለከት አካል መጡ አዋዩን፣ ከዛ ውጭ ሌላ ውስጥ እንገባለን በሚል ወጣቱና ግን እነሱም ፈቃደኛ በመሆን ቀጥታ ወደ ፖሊስ ጣቢያ ሄደው የሚገቡ።
ከዛ በኋላ ምን ሆነ?
ከዛ በኋላ ወጣቱ ምንድን ያደረገው? እናንተን ልንጎዳ አይደለም፣ በቃ እዚህ ቆዩ፣ እናንተን የሚመለከት እናንተን ደውሉ፣ ከክልልም ከተለያየ ቦታ የሚመለከተው አካል ይምጣና ችግራችን ይፍታለን ብሎ ተግባብተው ከተለያዩ በኋላ በስንት ሰዓት እንደሆነ ባልታወቀ አይ ቲንክ እስከ ስድስት እስከ ሰባት ወጣቱ እንደነበረ ነው እዛ እየነገሩን ነበረው። ስምንት ሰዓት አካባቢ ከፌዴራል አራት መኪናዎች መጥተው ይዘዋቸው ቀጥታ ወጥተው ሂደዋል ወደ እንጅባራ ነው። ከዛ በኋላ ጠዋት ነው ወጣቱ ሂዶ ሰዎቹ አለመኖራቸውን ካወቀ በኋላ ለምንድን ነው እነዚህን ሰዎች የላካችኋቸው ለምንድን ነው በሚል አለመግባባት ተፈጥሮ ያው ከፖሊስ ቀጥታ ተኩሶ አራት ልጆች እንዲመቱ የተደረገ።
ነዋሪዎቹ እንደሚሉት አመራሮቹ ሌሊት ወጥተው እንዲሄዱ በመደረጉ ጠዋት ወጣቶች ሲመጡ ከፖሊስ ጋር ተጋጭተዋል ነው። በዚህም አራት ሰዎች በጥይት ተመተው ሶስቱ ባህር ዳር ሆስፒታል፣ አንዱ ደግሞ ቻግኒ ሆስፒታል ለተሻለ ሕክምና ተልከው በመታከም ላይ ይገኛሉ ተብሏል። መላከ ሕይወት ሀብተ ማርያም አመራሮቹን ማሰሩ ከህግ አኳያ ተገቢ ባይሆንም ሁኔታውን ለማረጋጋት ግን እኛም ሽማግሌም ገብቶበት ወጣቶቹን መክረን ሰላም ለመፍጠር ጥረት አድርገን ነበር፣ ፖሊሶቹ ቢታገሱ ጥሩ ነበር ብለዋል። የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ አየን ብርሃን በበኩላቸው የከተማው ህዝብ የመሰረተ ልማት ጥያቄ የእኛም ጥያቄ ነው፣ ከውይይት ባለፈ ምንም የተገኘ ለውጥ የለም ብለውናል።
የሚያነሱት ትክክል ነው። ከአሁን በፊት የመብራት ጥያቄ መሰረት አድርጎ መንግስት ፖል ዘርግቷል፣ ለረጅም ዓመት ያስቆጠረ። ያ ፖል አክቲቭ ሆኖ አገልግሎት መስጠት አልቻለም። አንዳንዴ ከመንፈስ ያሻገር ህብረተሰቡ አገልግሎት እያገኘ ባለመሆኑ ቅሬታውን ሲያነሳ ቆይቷል። የወረዳ አመራር፣ የዞን አመራር፣ በየጊዜው የክልል አመራርም አጀንዳ ያደርገዋል ሲል ነገር ግን የስሚ ችግር አለበት ከማለት ባሻገር ቶሎ መፍትሄ መስጠት አልቻለም። አሁን ሰሞኑን ብሬከር በአዲስ መንገድ ገብተው አስገብተዋል። ገና እስካሁን ድረስ መፍትሄ ያላገኘ ጉዳይ ነው። አገልግሎት ያለመስጠት ነው። ኦልሞስት መብራት የማያገኝ ወረዳ ነው ሆኖ ያለው። ያ ቅሬታ ውስጥ ለውስጥ ብዙ ጊዜ እስከ ፌዴራል ድረስ እንትን ሂደናል። እስከ ክልል እነሱም ሂደዋል። እስከ ፌዴራል የተለያዩ አካላትም ሂደው መፍትሄ ያለማግኘት ችግር አለ። ይህንም ይፈታላቸዋል ከማለት ፈጥኖ ቴክኒካል ቡድኑ ተቋቁሞ ችግሩን ለይቶ ህዝብ ያነሳው ነገር ትክክል ነው በማለት አፕሪሼት ከማድረጎች መፍትሄ በመስጠት ላይ ባለው ችግር አንዱ ቅሬታ ሆኖ የተነሳው ይሄ ነው።
አቶ አየን አያይዘው እንዲህ ያሉ የልማት ጥያቄዎች ቶሎ ቢመለሱ ጥሩ ነው፣ ለመብራት ኃይል ምላሽ እንዲሰጠን ተደጋጋሚ ጥያቄ በደብዳቤ አቅርበናል፣ ግን ምላሽ ማግኘት አልቻልንም ብለዋል። በአመራሮቹ ላይ የተፈጠረውን በተመለከተ የአንድ ቀን ችግር ነው፣ አሁን አመራሮቹ ተለቀዋል። ከዛ በኋላም ከጸጥታ መዋቅር የተካተተበትና የተውጣጣ ቡድን ወደ አካባቢው ተልኮ ዛሬ ውይይት ተጀምረዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በኢትዮጵያ የተለያዩ ቦታዎች እየተከሰቱ ያሉ ግጭቶችንና ሞቶችን ለማስቀረት ሀገሪቱን በፍጥነት ወደ ዲሞክራሲያዊ ስነስርዓት ማስገባትና ፍትሐዊና ህጋዊ ተቋማትን መገንባት አስፈላጊ መሆኑን ያነጋገርናቸው ሰዎች ገለጹ። ጠቅላይ ሚኒስትር አብይ አህመድ እስካሁን ያከናወኗቸውን መልካም ነገሮች የሚያጠናክር ሀገሪቱን ወደ ተረጋጋ ሁኔታ የሚመልስና የወደፊቱን አቅጣጫ አመላካች የሆነ ሮድማፕ ሊያሳዩን ይገባልም ብለዋል። ጽዮን ግርማ አቶ አበባው አያሌውንና አቶ ሙልጌታ አረጋዊን ከአዲስ አበባ ዩኒቨርሲቲ፣ አቶ ጀዋር መሐመድን ከዩናይትድ ስቴትስ አነጋግራ በተከታይ ዘገባ ይዛለች።
ቅዳሜ ዕለት በሐዋሳ ከተማ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተዘጋጀው የእራት ግብዣ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የሰላም ዋጋ ላልገባቸው ላሏቸው አካላት መልእክት አስተላልፈዋል። ኢትዮጵያ ውስጥ አሁንም ሰዎች እንደሚሞቱ በሰላም ወጥተው መግባት እንደሚሳናቸውም ጠቅሰዋል። ይህንን ድርጊት ይፈጽማሉ ያሏቸውንም አካላት ለመጨረሻ ጊዜ ያሉትን ጥሪ አቀርበዋል። በኢትዮጵያ የፖለቲካ ጉዳይ ላይ በንቃት የሚሳተፉ 3 ሰዎችን በጠቅላይ ሚኒስትሩ አስተያየት ላይ ሐሳባቸውን እንዲሰጡ ጋብዘን ነበር። የታሪክ መምህሩ አቶ አበባው አያሌው ከአዲስ አበባ ዩኒቨርሲቲ፣ የህግ መምህሩ አቶ ሙልጌታ አረጋዊ ከአዲስ አበባ ዩኒቨርሲቲ እንዲሁም የኦሮሚያ ሚዲያ ኔትወርክ ስራ አስኪያጅ አቶ ጀዋር መሐመድ ከዩናይትድ ስቴትስ ትላንት ባቀረብ ነው የመጀመሪያው ክፍል አስተያየታቸው በሀገሪቱ ውስጥ የሚፈጠሩ ችግሮችን ዳሰው ጠቅላይ ሚኒስትሩ ያነሷቸው ችግሮች ልክ ነው በሀገሪቱ ውስጥ አሁንም አሉ ብለው ነበር። ጠቅላይ ሚኒስትሩ እነዚህን ችግሮች ለማስወገድ ማድረግ ይገባቸዋል የሚሉትን አስተያየት ደግሞ በዛሬው ክፍል ይዣለሁ። አቶ ጀዋር መሐመድ ይህን ሐሳባቸውን ከሚሰጡበት ይጀምራል የዛሬው ውይይት።
ዛቻው ብዙ የሚያዋጣ አይመስለኝም። ከዚህ በፊትም ስለ የነበረው ነገር አለ። የጠመንጃ አገዛዝ በጎዳናዎች ላይ በወጣቱ ተሸንፏል። በመንግስት ደረጃ በጠቅላይ ሚኒስትሩ ተቀባይነት አጥቷል። ይህ ከሆነ በፍጥነት ወደ ዲሞክራሲያዊ ህግጋት ሀገሪቷ ልትሸጋገር ይገባል። ጥሩ ጥሩ ስራ ሰርተው የፖለቲካ ምህዳሩን ሰፋ አድርገውታል። ሚዲያዎችን ፈቅደዋል። በሽብር የተፈረጁ ድርጅቶች ያክነስቶላቸዋል። ግን ወደፊት ዲሞክራሲያዊ ስርዓት ለመተካት የሚፈለግ ከሆነ ትልቁ ስራ አልተሰራም። ምርጫ መቼ ነው የሚካሄደው? በምን አይነት ህግጋት ነው የሚካሄደው? በምን አይነት ስርዓት ነው የሚካሄደው የሚለውን እስከ ዛሬ ጠቅላይ ሚኒስትሩ ምርጫ የሚለውን ቃል ራሱ ሲናገር አልሰማሁትም። ከአምባገነናዊ ስርዓት ወጥተሽ ወደ ዲሞክራሲያዊ ስርዓት ማትሄጂ ከሆነ ያለው ምርጫ ሁለት፣ አንደኛ አሁን የተጀመረው ስርዓት አልበኝነትና ብጥብጥ እየተስፋፋ ይሄዳል። ሁለተኛ ጠቅላይ ሚኒስትሩ ያሳዩት ነገር ይመጣል። ምንድን ነው ይሄ? ህግን ከማስፈን ይልቅ በጉልበት የሚበዘብጡ ሰዎች ወደ መጨቀፍለቅ ይካሄዳል። በአንድ ሁለት ሲባል ወደ አምባገነናዊ ስርዓት የሚካሄድበት ሁኔታ ይፈጠራል። እዚህ ጋር ልጀምር። ጠቅላይ ሚኒስትሩ እኮ ሲሪየስ ከሆነ በዚህ ጉዳይ ላይ አንደኛ ከተቃዋሚዎች ጋር ቁጭ ብሎ መደራደር አለበት። ሁለተኛ ለምሳሌ በኦሮሚያና በሶማሌ ክልል እየተደረገ ያለውን ነገር ማን ያደረገ እንደሆነ ሁሉም ሰው ያውቃል። የጠቅላይ ሚኒስትሩ ኮንሰርን እና ሀሳባቸው ይገባኛል። ሀገር ሰላም የማስከበር ግዴታም እንዳለባቸው ይገባኛል። ግን ኢትዮጵያ አሁን ባለችበት ደረጃ ማንኛውም ኃይል ሊያረጋጋት አይችልም። ማንኛውም ኃይል ወታደራዊ ጣልቃ ገብነት ሊያረጋጋት አይችልም። ኢንፋክት የተረጋጋ ወታደራዊና የደህንነት ተቋም የለንም። አሁን የኢትዮጵያ ችግር ትላንትናም ዛሬም ስለው የነበረውና ስመክረው የነበረው የኢትዮጵያ ችግር የፖለቲካዊ ችግር ነው። ፖለቲካዊ መፍትሄ እንጂ የሴኪሪቲ መፍትሄ አያስፈልግም። መፍትሄው ሀገሪቷን በፍጥነት ወደ ዲሞክራሲ ማሸጋገር ነው። ይህን ለማድረግ ደግሜ የምመክረው ጠቅላይ ሚኒስትሩና ገዢው ፓርቲ ከተቃዋሚ ጋር ቁጭ ብለው በምን አይነት ምርጫ፣ በምን አይነት ሂደት፣ በምን አይነት ምርጫ ቦርድ ሀገሪቷን ወደ አዲስ መንግስት እናሸጋግራለን ማለቱ ነው ሀገር የሚያረጋጋው እንጂ ወደ ቡጢና ወደ ጠመንጃ ከተመለስን አሁንም ሀገር ወደ ማፍረስና ደም መፋሰስ ነው የምንሄደው።
እሳቸውም እንዳረጋገጡት ሰዎች አሁንም እየሞቱ ነው፣ ግጭቶች አሉ እያሉ ነው። እኛም በሪፖርታችን ስንሰራ ቆይተናል። አርብ ዕለት ለምሳሌ ጭናክሰን ውስጥ በሶማሌ ክልልና በኦሮሚያ ክልል ውስጥ ሰዎች መሞታቸውን ስንዘግብ ነበርና በእንደሱ ማምጣት ይቻላል ወይ? የሚፈለገውን ለውጥ ማስቆም ይቻላል ወይ?
የሚቻል ይመስለኛል። በአንድ በኩል ይሄ ግጭት ከምንድን ነው የሚመነጨው? መጀመሪያ ይህን መጠየቅ አለብን። ይሄ ግጭት የሚመነጨው አንደኛ ስርዓት አልነበረንም፣ ምንም አይነት ስርዓት አልነበረንም። ሀገሪቱ ስትገዛ የነበረው በተጻፈ ስርዓት በህገ መንግስቱ በጸደቀው መሰረት ሳይሆን ባልተጻፈ ህግ ነው ስትመራ የነበረው። ሁለተኛ እያንዳንዱ ክልል የፖሊስ ኃይል አለው፣ የልዩ ፖሊስ ኃይል ማለት ነው። ያንን ያዛል። ስለዚህ በኦሮሚያና አሁን በሶማሌ ክልል ላይ የሚከሰተው ምንድን ነው? አንደኛ በመከላከያ ኃይሉ የሚታገዝ ነው፣ የሶማሌ ክልል ልዩ ኃይል የሚባለው ማለት ነው። ሁለተኛ የኦሮሚያን ስንወስደው ደግሞ አንደኛ ህዝቡ አልታጠቀም፣ መሳሪያው ተገፏል። ሁለተኛ ደግሞ ለሰላም የቆመ ነው። ስለዚህ ይሄ እስከሆነ ድረስ ጠቅላይ ሚኒስትሩ ማድረግ ያለባቸው ምንድን ነው? አንደኛ ትልቁ ነገር ያልተጻፈ ስርዓት አገሪቱን እየገዛ ስለሆነ ያን ያልተጻፈ ስርዓት በተጻፈው መሰረት ያስተዳድሩልን። ሁለተኛ ማስፈራሪያም አይደለም ዛቻም አይደለም የሰጡት። ዛቻ ሳይሆን የሰጡት ምንድን ነው? አይ እርምጃ መውሰድ አለባቸው። እርምጃ ደግሞ ከወሰዱ በተሰጣቸው ስልጣን ማለት ነው፣ በጠቅላይ ሚኒስትርነታቸው መሰረት ያንን እርምጃ መውሰድ አለባቸው። ዛቻም አይደለም፣ አለበለዚያ አገሪቱ ምስቅልቅል ውስጥ ትገባለች።
አቶ አበባው በጣም አመሰግናለሁ። አቶ ሙልጌታ ምን መደረግ አለበት? ጠቅላይ ሚኒስትሩ ምንድን ነው ማድረግ ያለባቸው? ከዚህ ንግግራቸው ባሻገር የሚለው ላይ አስተያየት ይስጡልን፣ የህግ ባለሙያም ስለሆኑ።
ጃዋር ያለው ላይ እስማማለሁ።
እውነት ነው። ጃዋር እንዳለው ነው መሆን ያለበት። ባጭሩ ምንድን ነው መደረግ ያለበት? አሁን ጠቅላይ ሚኒስትር አብይ የአሮጌ መንግስት መሪ ናቸው። አሁንም መንግስታቸው አሮጌ ነው፣ ኢህአዴግ ነው። አሁን ኢህአዴግ እንደነበረው ቀጥሎ እሳቸው የሚፈልጉት አይነት ለውጥ መምጣት የሚችል አይመስለኝም። ሰው ከባድ ችግር ነው የሚጠብቃቸው፣ ወይም ከባድ ኃላፊነት ነው የሚጠብቃቸው ይመስለኝ። ጠቅላላ ስርዓቱን ሪፎርም የማድረግ የመቀየር ወይም የማስተካከል ስራ ይጠብቃቸዋል። ለምሳሌ ቅድም እንደነካሁት በህግ የሚገዛ ፖሊስ ከሌለሽ፣ በህግ የሚገዛ ፍርድ ቤት ከሌለሽ፣ በህግ የሚገዛ መርማሪ ከሌለ፣ አቃቢ ህግ ከሌለ፣ እንዴት ነው ሰዎች መብት የሚጠበቀው? ልክ እንደተባለው አገሪቱ በኢትዮጵያ የተለያዩ የፖለቲካ ኃይሎች በሚያቀርቧቸው ጥያቄዎች እና ትግሎች በጣም የተወጠረች ሀገር ናት እና እነዚህ ልዩነቶች በህጋዊ መንገድ ማስተናገድ የምትችበት አግባብ ካልፈጠርሽ እንዴት ነው ወደፊት የምትሄጂው? ሰው ጠቅላይ ሚኒስትሩ እኔ ከጠቅላይ ሚኒስትሩ ያደርጋሉ ብዬ የምጠብቀው ምንድን ነው? ሰው ኮንፊዥን ውስጥ ነው ያለው ይመስለኛል። የኢትዮጵያ ህዝብ በተለይ በጣም ማሰብ የሚችል ሰው ጠቅላይ ሚኒስትር አብይ የት ነው መሄድ የሚፈልጉ? እስካሁን በግልጽ አልነገሩንም እና የሆነ ጠቅለል ያለ ሮድ ማፕ ይሰጡ። እንዳልኩት አሮጌው መንግስት በአዲስ መንግስት የመተካት ስራ አዳዲስ ተቋሞችን ልክ ጃዋር እንዳለው ዴሞክራቲክ ተቋሞችን ለመፍጠር ቢጀምሩት ጥሩ ነው ብዬ አስባለሁ።
እሺ፣ አቶ አበባው የምጨምረው ነገር አለ እያሉ ነው፣ ይቀጥሉ።
እኔ ምልሽ ምን መሰለሽ፣ እስካሁን ድረስ አገሪቱ በስርዓት አይደለም የምትገዛው። ስርዓት የሌለበት ሁሉም ደግሞ ስርዓቱን በጠበቀ መንገድ አንደኛ ህግ አስፈጻሚው ራሱ የፓርቲ አባል ነው፣ ሁለተኛ ደግሞ ህግን ያወጣል የምትይውም የፓርቲ አባል ነው። እንዳለ ስርዓት የሌለባት ሀገር ነው ያለ እኮ። አሁን አስቸጋሪ የሆነው ምንድን ነው? በድሮው በዛው የተቀዳው ካድሬ ከላይ እስከታች ተሰማርቷል። እነዛን ለመመለስ ነው የሚፈልጉት የተወሰኑ ሰዎች ማለት ነው።
ስለዚህ አሁን
እነዛን ድሮ እንደሚቀነቀነው ዲሞክራቲክ ሴንትራሊዝም ምን ወስነው ይሄን ነው አንድ ስልጣን የተሰጠው ጠቅላይ ሚኒስትር ውሳኔ መውሰድ አይችልም እየተባለ ይሄ ነው አገሪቱ ላይ ችግር የፈጠረው። አሁን
ሶስታችሁም እንደገባኝ የህግ ተቋማት ወይም ደግሞ የህግ ስርዓት ይኑር ነው አይደለም? ለማጠቃለል
ነው
አቶ ሙልጌታ
ነው
አቶ ጀዋር?
አዎ፣ የህግ ስርዓት ያንንም ደግሞ በዲሞክራሲያዊ ስርዓት በምርጫ አዲስ መንግስት ተመስርቶ ሀገሪቷ በህግ መተዳደር ትጀምር።
ሶስታችሁንም በጣም አመሰግናለሁ። አቶ አበባ እያሌው ከአዲስ አበባ፣ አቶ ሙልጌታ አረጋዊ ከዋሽንግተን ዲሲ ግን የነዋሪነታቸው በአዲስ አበባ ነው፣ እንደዚሁም አቶ ጀዋር መሐመድ ከዩናይትድ ስቴትስ፣ ሶስታችሁንም በጣም አመሰግናለሁ።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቤል ያበሮ ነበር። እንግዲህ ሙዚቃውን ደግሞ እኔ ነኝ የመረጥኩላችሁ፣ እጅጋየሁ ሽባባው። በእሱ እንሰናበታችኋለን። ስናስተናግዳቸው ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያልን መልካም ምሽት። በጂጂ ሙዚቃ አሞራ ወድጄ እንሰናበታለን።
በነገው ጉዞ እንገናኝ። Jane.
ኩን ራዲዮ ሰገሌ አሜሪካቲን